ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የሰኞ ሚያዝያ 23 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሰሎሞን አባተ ነን።
የኬንያው ፕሬዚደንት ኡሁሩ ኬንያታ የሰራተኞች መሰረታዊ ክፍያ በ18 ከመቶ ከፍ እንደሚል ቃል ገቡ። ተንታኞችም የሚሉት አለ።
አነስተኛ ክፍያን በማሳደግ የብዙሃኑን የሰራተኛ ኃይል ሕይወት መቀየር አይቻልም።
በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
የአልሸባብ ታጣቂዎች ሁለት ሰዎችን በአደባባይ የሞት ቅጣት እንደፈጸሙባቸው ተዘግበዋል። የዩናይትድ ስቴትስ የማዕከላዊ ስለላ ዲሬክተር ማይክ ፖምፔዮ ደቡብ ኮሪያ ጉብኝት ላይ ናቸው። ዓለም አቀፍ የሰራተኞች ቀን ሜይዴይ በዓለም ዙሪያ እየተከበረ ነው የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛሬ ሁለት ሰዎችን በአደባባይ የሞት ቅጣት ፈጽመዋል። አልሸባብ ሁለቱን ወንዶች የረሸናቸው የራሱ የቡድኑ ፍርድ ቤት ግድያና አስገድዶ መድፈር ወንጀል ፈጽመዋል ብሎ ብይን ከሰጠ በኋላ ነው። የአልሸባቡ ዳኛ በሰጡት ብይን የ29 ዓመቱ አህመድ ኢብራሂም ራጎ እና የ22 ዓመቱ ዩሱፍ አሊ ባጃን አንዲት ልጃገረድን ከደፈሯት በኋላ ሊያስጥላት የሞከረውን ወንድሟን ገድለዋል ብለዋል። አንደኛው በድንጋይ ተወግሮ የተገደለ ሲሆን ሁለተኛው ደግሞ በጥይት ነው የተረሸነው። የአልሸባብ ታጣቂዎች ሰውየውን ከአንገቱ በታች መሬት ውስጥ ከቀበሩት በኋላ ሴቶችና ልጆች ጭምር እየተመለከቱ በድንጋይ ቀጥቅጠው ገለውታል ሲሉ እማኞች ለቪኦኤ ገልጸዋል። የሶማሊያን መንግስት ለመጣል የሚዋጋው አልሸባብ በሚቆጣጠራቸው አካባቢዎች ግርፊያ፣ ርሸናና እጅና እግርን መቁረጥን የመሳሰሉ እርምጃዎች በዘፈቀደ ሲወስድ ቆይቷል። የአገር ውስጥና የዓለም አቀፍ የሰብአዊ መብት ድርጅቶች ኢሰብአዊና ኢፍትሐዊ ተግባር በማለት ሲያወግዙ ቆይተዋል። ይህ በዚህ እንዳለ በሌላ የሶማሊያ ነክ ዜና ጀርመን ለሶማሊያው ፌዴራላዊ መንግስት 70 ሚሊዮን ዩሮ ለግሳለች። እርዳታውን የሰጡት ዛሬ በሞቃዲሾ ጉብኝት ያደረጉት የጀርመን የውጭ ጉዳይ ሚኒስትር ሲግማር ጋብርኤል ናቸው።
የፈረንሳይ ወታደሮች ትናንት እሁድ ማሊን ከቡርኪና ፋሶ ጋር በሚያዋስናት ድንበር አካባቢ ከ20 በላይ ታጣቂዎችን ገድለናል ሲሉ አስታወቁ። በሳህል ክልል በሚገኘው ደን ላይ ጥቃቱ የተካሄደው ከአየርና በየብስም ጭምር መሆኑን የፈረንሳይ የጦር ሰራዊት ባለሥልጣናትና የአይን እማኞች ገልጸዋል። ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታንያና ኒጀር ውስጥ ጽንፈኛ እስላማዊ ታጣቂዎችን ለመውጋት የተሰማሩ ከ3500 በላይ የፈረንሳይ ወታደሮች እንዳሉ ታውቋል። በሰሜን የአልቃይዳ ታጣቂዎች፣ በደቡብ ደግሞ ከቡርኪና ፋሶ ጥቃት የሚሰነዝሩባትን ታጣቂዎች ለመመከት እየሞከረች ያለችው ማሊ የአስቸኳይ ጊዜ አዋጇን ለስድስት ወራት አራዝማለች። በሌላ በኩል ደግሞ ማዕከላዊ አፍሪካ ሪፐብሊክ ውስጥ ሁከት አገርሽቶ ነዋሪዎች ጥለዋቸው የተሰደዱባቸው መንደሮች ሙሉ በሙሉ መጋየታቸው ተዘግቧል። የእርዳታ ሠራተኞች አገሪቱ ተመልሳ ጦርነት ውስጥ ልትገባ ነው በማለት እያስጠነቀቁ ናቸው። ካለፈው መስከረም ወዲህ ከመቶ ሺህ በላይ ሰው ቀየውን እየጣለ ተሰዷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ዲሬክተር ማይክ ፖምፔዮ ወደ ደቡብ ኮሪያ ዋና ከተማ ሶል ተጉዘዋል። የጉብኝታቸው ዓላማ የሰሜን ኮሪያ የኒውክሌር የጦር መሳሪያ ግንባታ መርሃ ግብር በዩናይትድ ስቴትስ ከፍተኛ ባለስልጣናት ዘንድ ከባድ ስጋት በጫረበት በአሁኑ ወቅት የደቡብ ኮሪያን የደህንነት ባለስልጣናት ለማነጋገር መሆኑ ታውቋል። ከባለቤታቸው ከሱዛን ጋር ሆነው ሶል የገቡት የሲአይኤው ዲሬክተር ከሀገሪቱ የብሔራዊ ስለላ ዲሬክተርና ከፍተኛ ፕሬዝደንታዊ አማካሪዎች ጋር ተነጋግረዋል። የሲአይኤ ዲሬክተርና የደቡብ ኮሪያ ባለስልጣናቱ የተነጋገሩት ፒዮንግያንግ የኒውክሌር ግንባታችንን በከፍተኛ ደረጃ አፋጥነን እንቀጥላለን በማለት ከማወጇ ከጥቂት ሰዓታት ቀደም ብለው መሆኑ ታውቋል። የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ ማዕቀቦች እንዲጥልባት ዩናይትድ ስቴትስ በአዲስ መልክ ግፊት በማድረግ ላይ ነች። ሰሜን ኮሪያ ከትናንት በስቲያ ቅዳሜ ሌላ የሚሳይል ሙከራ ያካሄደች ሲሆን የደቡብ ኮሪያና የዩናይትድ ስቴትስ ባለስልጣናት ይሄኛውም እንደቀደሙት ሙከራዎቿ ሁሉ ከሽፎባታል ብለዋል። ፒዮንግያንግ 9000 ኪሎ ሜትር ርቀት ተወንጭፎ ዩናይትድ ስቴትስ ምድር የሚደርስ ኒውክሌር ተሸካሚ እና ረጅም ርቀት ተወንጫፊ ሚሳይል ለመገንባት ነው የምትፈልገው። ዩናይትድ ስቴትስ ደቡብ ኮሪያ ውስጥ ለሚተከለው አዲስ የሚሳይል መከላከያ የሚያስፈልገውን ወጪ እንደምትሸፍን የገባችውን ቃል ታከብራለች ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ኤችአር መክማስተር ትናንት አስታውቀው፣ ወደፊት ግን ሶል ወጪውን እንድትካፈል መንገድ ይፈለጋል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፒዮንግያንግን ለማስጠንቀቅ በሰጡት ትዕዛዝ በዩኤስኤስ ካርል ቪንሰን የሚመሩ የዩናይትድ ስቴትስ አውሮፕላን ተሸካሚ አጥቂ መርከቦች ኮሪያ ባህረ ገብ መሬት ቀረብ ብለዋል። አንድ የጃፓን አውዳሚ መርከብም ከዩናይትድ ስቴትስ መርከቦቹ ጋር ለመቀላቀል ዛሬ ተንቀሳቅሷል። ቶኪዮ በአሁኑ ወቅት በክልሉ ይበልጡን ነቃ ያለ ወታደራዊ ሚና በመውሰድ ላይ ነው የምትገኘው።
የሶሪያ ኩርዶች ሚሊሺያና የህዝባዊ ጥበቃ ህዋስ የሚባሉት ተዋጊ ኃይሎች ባንዲራዎች ሰሜን ሶሪያ ውስጥ በአሜሪካ ወታደራዊ ተሽከርካሪዎች ላይ ሲውለበለቡ የታዩበትን ምክንያት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን እጠይቃለሁ ሲሉ የቱርኩ ፕሬዚደንት ረጅብ ጠይብ ኤርዶዋን ትናንት ተናግረዋል። በቱርክና በኩርድ አማጽያን መካከል ግጭት እንዳይነሳ ለመከላከል ስትል ዩናይትድ ስቴትስ ከቱርክ ጋር በሚዋሰነው የሶሪያ ድንበር ላይ ባለፈው ሳምንት ብረት ለበስ ተሽከርካሪዎችን መድባ ነበር። ዝላቲሳ ሆክ ያጠናቀረችው ዘገባ ለአዳነች ፍሳይ ታቀርበዋለች።
የዩናይትድ ስቴትስን ባንዲራ የሚያውለበልቡ ካሚዮኖች ከቱርክ ጋር በሚዋሰነው የሶሪያ ድንበር ላይ ባለፈው አርብና ቅዳሜ ሲንቀሳቀሱ ታይቷል። አሜሪካ እስላማዊ መንግስት ነኝ የሚለውን ቡድን የሚዋጉትን ኩርድ ሚሊሻዎችን ትደግፋለች። የዩናይትድ ስቴትስ አጋር የሆነችው ቱርክ ግን በአሸባሪነት ፈርጃቸዋለች። የቱርክ ፕሬዚደንት ረጂፕ ታይፕ ኤርዶዋን ያብራራሉ።
Since we are against international terrorism as partners, we will show these photos to them and ask what this situation is about.
እንደ አጋርነታችን ዓለም አቀፍ አሸባሪነትን የምንቃወም እንደመሆናችን ይህን ምስል እናሳያቸውና ምን ማለት እንደሆነ እንጠይቃቸዋለን። በአሸባሪነት ላይ የሚካሄደው ትግል በጋራ መድረክ ላይ የማይከናወን ከሆነ ዛሬ በእኛ ላይ የሆነው ነገር በሌላ ላይ ይደርሳልና።
ዩናይትድ ስቴትስ ሶሪያን ከቱርክ ጋር በሚያዋስነው ድንበር ላይ ኃይሏን ያሳየችው የቱርክ ወታደራዊ ኃይሎች ሶሪያ ውስጥ በሚንቀሳቀሱት የኩርድ አማጽያን ላይ የአየር ድብደባ ካካሄዱ በኋላ ነው። ሶሪያውያን ኩርዶች ታዲያ በጥቃቱ ሲቪሎች ተገድለዋል በማለት ተቃውሞ አሰምተዋል።
ከንጋት አንስቶ የአካባቢው ነዋሪዎች ኤርዶዋን በካራቾክ ከተማ ላይ የከፈቱትን ንጹሐን ሲቪሎችን የገደለውን ጥቃት ለማውገዝ ወደ ቴልሃሚስ መጉረፍ ጀምረዋል። ኤርዶዋን የአካባቢውን ጸጥታ ለማደፍረስና ለማናጋት የታጠቀ ጥቃት ሮጃቫ ላይ መክፈታቸውንም አውግዘዋል።
የቱርኩ ፕሬዚደንት ኢራቅና ሶሪያ ባሉት ኩርዶች አማጽያን ላይ ወታደራዊ ጥቃት ማካሄዱን እንደሚያጠናክሩ በመግለጽ ትናንት ዝተዋል። የቱርክ መንግስት ሶሪያና ኢራቅ ውስጥ ባለው እስላማዊ መንግስት ነኝ በሚለው ቡድን ላይ በሚካሄደው ውጊያ ይሳተፋል። ይሁንና ቱርክ በእነዚህ ሀገሮች ያሉት ኩርድ ሚሊሻዎች ቱርክ ውስጥ ካሉት ኩርዶች ጋር ሊተባበሩ ይችላሉ የሚል ስጋት አላት። ፕሬዚደንት ትራምፕ ዩናይትድ ስቴትስ ሶሪያ ላይ ያላት ግብ እስላማዊ መንግስት ነኝ የሚለውን ቡድን ማሸነፍ ነው ብለዋል።
በመጨረሻም ባሳለፍነው ሳምንት ግብጽ ውስጥ ዓለም አቀፍ የሰላም ጉባኤ ያካሄዱት የእስልምናና የክርስትና ሃይማኖቶች መሪዎች በሃይማኖት ስም የሚፈጸምን የሽብርተኛ ተግባር አወገዙ። ጉባኤው የተካሄደው በአሁኑ ሰዓት ግብጽ በተለያዩ አካባቢዎቿ የጽንፈኛ ታጣቂ እንቅስቃሴ እየተባባሰ በመጣበት በዚህ ወቅት ነው። የካይሮ አልአዛር ዩኒቨርሲቲ ባስተናገደው የሰላም ጉባኤ ላይ የዩኒቨርሲቲው ታላቁ ኢማም ዶክተር አህመድ አልጣይብ ባደረጉት ንግግር በእግዚአብሔር ስም ሁከትን መስበክ አይገባም ሲሉ አውግዘዋል። አልአዛር ዩኒቨርሲቲ በሀገሪቱ ዙሪያ ባሉ በርካታ ትምህርት ቤቶቹ ቁጥራቸው ወደ 2 ሚሊዮን የሚጠጋ ተማሪዎች አሉት። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 23 2009 ዓመተ ምህረት ምሽት ፕሮግራም ነው።
እንደ ልብ በሽታ፣ የደም ብዛት መጨመር፣ የካንሰር በሽታዎች እነሱን አይነቶቹን በተለይ ደግሞ በዚህ ሰዓት ውስጥ ኢትዮጵያ ውስጥ በሌላ ጤና ማዕከል ውስጥ የማይገኙትን ለማስፋፋት እና ለአገር ውስጥ ለመስጠት ነው።
ፕሮፌሰር ሰናይት ፍስሐ ኢትዮጵያ ውስጥ ሆስፒታል ለመገንባት በቅርቡ መሰረት ካኖሩት በውጭ የሚኖሩ ትውልደ ኢትዮጵያ ሐኪሞች አንዷ ናቸው። በጤና ፕሮግራም ይዘናቸዋል።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዛሬ ሚያዝያ 23 ወይም እንደ ፈረንጆች ሜይ 1 ዓለም አቀፍ የወዛደሮች ቀን የብዙ ሀገሮች ሰራተኞች ያከብሩታል። ከሰሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ የሚገኙ ሰራተኞች ያለምንም የስራ ውል፣ ያለምንም የስራ ወይም የአገልግሎት ዋስትና አግባብነት በሌለው ሁኔታ ነው የሚሰሩት ይላል ዓለም አቀፉ የስራ ድርጅት ILO። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ የላከው ዘገባ አለ፣ አዲሱ አበበ ያቀርበዋል።
የኬንያው ፕሬዚዳንት ኡሁሩ ኬንያታ በዛሬ የወዛደሮች ቀን ንግግራቸው እያሻቀበ ያለውን የሥራ አጦች ቁጥር ለመቀነስ በብርቱ እንደሚጥሩ አስታውቀዋል። ከመናገሪያው 100 ሜትር ርቀት ላይ የ31 ዓመቷ ክሪስቲን ዱንጌ የሶዳና ለስላሳ መጠጥ መሸጥ ሥራዋን ቀጥላለች። በማዕከላዊ ናይሮቢ ከተማ መንገድ ላይ በሚገኝ ኪዮስክ ለብዙ ዓመታት ነው በዚህ ሥራ የቆየችው።
ስኩዚ ኩፓታ ካዚ ኒንጉሙ።
በአሁኑ ጊዜ ስራ ለማግኘት በጣም አስቸጋሪ ነው ትላለች። ስለሆነም አለች በሕይወት ለመኖር የራሴን ስራ መፍጠርና የራሴ ተቀጣሪ ለመሆን ወሰንኩ። አሁን የዝናብ ወቅት በመሆኑ ለስላሳ መጠጥ የሚገዛ ብዙ ገበያተኛ የለኝም። ሌላ ቦታ ሌላ ስራ ስለማላገኝ ለራሴ ሞራል እየሰጠሁ ሶዳይን መሸጥ ይዣለሁ ነው ያለችው ክሪስቲን። ፕሬዚዳንት ኡሁሩ በንግግራቸው ኬንያ የሰራተኛውን አነስተኛ ገቢ በ18 ከመቶ ለማሳደግ ቃል ሲገቡ ንግግራቸውን ለማድመጥ የተሰበሰቡ ሕዝብ ደስታውን በጭብጨባ ገልጧል። ተንታኞች ግን አነስተኛ ክፍያን በማሳደግ የብዙሃኑን የሰራተኛ ኃይል ሕይወት መቀየር አይቻልም ይላሉ። በ2017ቱ የኬንያ መንግሥታዊ የኢኮኖሚ ጥናት መሠረት ባለፈው ዓመት ብቻ 833,000 የሥራ መስኮች ተፈጥረዋል። ይሁን እንጂ ከእነዚህ የሥራ መስኮች መካከል ከ20 ከመቶ በታች የሆኑት በመደበኛ የሥራ ዘርፍ ውስጥ የሆኑ ናቸው። ኳሜ ኦዌኖ የኬንያ የኢኮኖሚ ጉዳዮች ተቋም ዋናው የሥራ አስፈጻሚ ናቸው።
So on the one side we have unions which are talking for people who are in the formal sector.
እዚያ ላይ ነው መለያየቱ ያለው። በአንድ በኩል በመደበኛው ዘርፍ ላሉ ሰራተኞች የደሞዝ እድገት የቆመ ማህበር አለ። ይሄ በተመሳሳይ የመጣኔ ሀብት ይዞታ በሚያጋጥምበት ጊዜ የሥራ ዕድል ይመነምናል። በመደበኛ ዘርፍ የሥራው ዕድል ሲመናመን ሰራተኛው መደበኛው ዳል ሆነ የሥራ ዘርፍ ይሄዳል። እናም የተሳሳተውን ችግር ነው እየቀረፍን ያለ ነው።
ኬንያም ሆነች ሌሎች የአፍሪካ አገሮች ለሥራ ፈጣሪዎች ሁኔታዎችን ማሻሻል ይኖርባቸዋል። አፍሪካ ውስጥ የሚገኙ የሥራ ፈጣሪዎች ብዙውን ጊዜ ካፒታሎችን ማሳደግ ነው የሚፈልጉት። ኦዊሞ እንደሚሉት አነስተኛ የሥራ ዘርፍ ባለቤቶች ብድር በቀላሉ የሚያገኙበትን ሁኔታ ማመቻቸት ይኖርበታል። አነስተኛ የሥራ ባለቤቶችም ተመዝግበው ሕጋዊ የንግድ ሥራ እንዲያካሂዱ ሁኔታዎችን ማመቻቸት የፖሊሲ አውጪዎች ተግባር ሊሆን ይገባል ብለዋል። የክብረ በዓሉን ፍጻሜ የሚያመለክተው የኬንያ ብሔራዊ መዝሙር ሲዘመር ሙያተኛው መካኒክ ጆሴፍ ሙዌንዶ አደባባዩን ለቆ ፈጠን እያለ መውጣት ጀመረ። ያለምንም ቋሚ ሥራ የተቀመጠው የ32 ዓመቱ ሙዌንዶ ለዕለት ጉርሱ የሚሆን ገቢ የሚያገኘው ከየቦታው የሚመጡለት መኪናዎች በመጠገን ነው። እየከፈለ የሚያሰራቸው 3 ረዳቶችም አሉት። ከንግግራቸው ምንም ያስደስተኝ ነገር የለም። እኛን ለመሰሉ ሰዎች አይደለም የተናገሩት። እንዲህ እንደኔ ራሱን ስለቀጠረውና መደበኛ ሥራ ስለሌለው ሕዝብም መናገር ይኖርባቸዋል። ያኔ እኛም የኬንያ ዜጎች መሆናችንን ይስማናል ወይም መሆናችንን እንረዳለን ነው ያለው። ይህ ችግር በብዙ ወጣቶች ዘንድ አንገብጋቢ ነው። አንድ በቅርቡ በብሩኪንግስ ተቋም ይፋ የሆነ ጥናት እንዳመለከተው በ15ና በ24 የዕድሜ ክልል ውስጥ የሚገኙ አፍሪካውያን ከአህጉሪቱ አጠቃላይ የህዝብ ብዛት 1/3 ናቸው። ነገር ግን የአህጉሪቱን ወደ 2/3 የሥራ አጥ ቁጥር ይይዛሉ።
የምሽቱን አብይ ርዕስ ዘገባ ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል።
ኢትዮጵያ ውስጥ የኢንተርኔት አገልግሎት በጣም ውድ መሆኑን ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አላያንስ ፎር አፎርደብል ኢንተርኔት የሚባል ዓለም አቀፍ ድርጅት ጥናት አሳይቷል። ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገሮችን ባወዳደረው ጥናቱ ከ58 ሀገሮች ኢትዮጵያን 55ኛ ደረጃ ላይ አስቀምጧታል። ሰው የኢንተርኔት ተጠቃሚ ለመሆን ከወር ገቢው 20% ማውጣት አለበት ሲሉ የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምፅ ገልጸዋል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ሥራ አስኪያጅ አቶ አብዱራሂም አህመድ በበኩላቸው መረጃው በሁለት መንገድ ትክክለኛ አይደለም ሲሉ ተከራክረዋል። በኦሬገን ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽንስ የዶክትሬት ጥናታቸውን በማገባደድ ላይ የሚገኙት አቶ እንዳልካቸው ጫላ ደግሞ እንዲህ ያሉ ጥናቶች የተጨበጠ የተጠቃሚ መረጃን መሠረት አድርገው የሚሰሩ በመሆናቸው ለመካድ የሚመቹ አይደሉም ብሏል። ጽዮን ግርማ ዝርዝር ይዛለች።
ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት የሆነው አሊያንስ ፎር አፎርደብል ኢንተርኔት የተባለው ዓለም አቀፍ ድርጅት የኢንተርኔት አገልግሎት አቅርቦትን በሚተነትነው የ2017 ሪፖርቱ 58 ዝቅተኛና መካከለኛ ገቢ ያላቸውን ሀገራት አወዳድሮ ኢትዮጵያን በ55ኛ ደረጃ ላይ ኢንተርኔትን በውድ ዋጋ ለተጠቃሚዎቿ የምትሸጥ ሀገር ብሏታል። ከኢትዮጵያ በውድነት የተከተሉት ሴራሊዮን፣ ሄይቲና የመን ናቸው። ርካሽ አገልግሎት በመስጠት ኮሎምቢያ ቀዳሚውን ስፍራ ይዛለች። ከ27 የአፍሪካ ሀገራት ደግሞ በውድነቷ 26ኛዋ ሀገር ተብላለች። ኢትዮጵያ በጥናቱ መሰረት ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አፎርደብል ኢንተርኔት የከፍተኛ አጥኚዎች ቡድን ኃላፊ ዳናራጅ ታኩር ለአሜሪካ ድምፅ እንደተናገሩት ድርጅታቸው ዓለም አቀፍ እውቅና ያለው በርካታ የቴክኖሎጂ ድርጅቶች፣ መንግስትና የጥናት ተቋማት ባለድርሻ እንደሆኑበት ይናገራሉ። በአጠቃላይ የኢንተርኔት አገልግሎት ዋጋ ተመጣጣኝነት በአፍሪካ እስካሁን በአስቸጋሪ ደረጃ ላይ እንደሚገኝ ገልጸው ጥናቱ የተሰራው በአንድ ሀገር ውስጥ አንድ ሰው 1 ጊጋባይት ወይም 1 ጂቢ የኢንተርኔት አገልግሎት ለማግኘት ምን ያህል ገንዘብ ያወጣል የሚለው ሚዛን ላይ ተቀምጦ ነው ብለዋል። በዚህ መለኪያ መሰረትም የኢንተርኔት ክፍያ ዋጋ ተመጣጣኝ ነው የሚባለው አንድ ሰው ከወር ገቢው 2% ያነሰውን አውጥቶ አንድ ጊጋባይት የኢንተርኔት አገልግሎት ማግኘት ሲችል ነው ይላሉ። በዚህ መሰረት ኢትዮጵያን በተመለከተ የተገኘው ውጤት እጅግ የተራራቀ ነው ይላሉ ሚስተር ዳናራሽ ታኩር።
Now in the case of Ethiopia, what our analysis showed is that in 2015 the cost of a 1 gig
የኢትዮጵያን የኢንተርኔት አገልግሎት ዋጋ ክፍያ በተመለከተ እንደ አውሮፓውያን የዘመን አቆጣጠር በ2015 የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ 20% ያህል ነው። ስለዚህ በቀላሉ መገመት ይቻላል የምትኖረው ኢትዮጵያ ውስጥ ነው። የወር ደሞዝህን መጠን ታውቃለ። ከዚያ ውስጥ ነው 20%ን ለአንድ ጊግ ለኢንተርኔት አገልግሎት ወጪ የምታደርገው። ይህ በጣም ትልቅ ወጪ ነው። ለዚህም ነው በእኛ ግምገማ በጣም ውድ ነው የምንለው። በዚህም ሳቢያ በዚህ ሪፖርት መሰረት የአካባቢው መንግስታት በተለይም እንደ ኢትዮጵያ መንግስት ያሉት የኢንተርኔት አገልግሎት ዋጋ ለመቀነስ የሚያስችሏቸው ዘዴዎች የተዘረዘሩት።
ጥናቱ ማንኛውም ሰው ኢንተርኔት የማግኘት መብቱ ሊከበር እንደሚገባ ይጠቅስና የኢትዮጵያ መንግስትም ሆነ ሌሎች ለኢንተርኔት አገልግሎት ውድ ዋጋ የሚያስከፍሉ ሀገራት ዋጋ ሊቀንሱ የሚችሉባቸው መንገዶች ይዘረዝራል። የኢትዮ ቴሌኮም የኮርፖሬት ኮሙኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሁለት መንገድ ይህ ጥናት ትክክለኛ መረጃ አልያዘም ይላሉ።
አንደኛው አሁን ለምሳሌ ITU እና የመሳሰሉት ዓለም አቀፍ ተቋማት የሚያጠኑት ጥናት አለ። በተለይ ከዚህ ታሪፍ ጋር በተገናኘ በነገራችን ላይ ከ4 እና 5 አመት በፊት ኢትዮጵያ ከአፍሪካ 3 ውድ ታሪፍ ካላቸው ሀገሮች አንዷ ነበረችና በዚያን ጊዜ ወደ 85% ታሪፍ ተቀንሷል። 85% ከነበረው ማለት ነው። አሁን አንቺ የገለጽሽው ደግሞ የኢንተርኔት ዳታ ታሪፍ ከአንድ አመት በፊት እንደዚሁ በተመሳሳይ መልኩ ተቀንሷልና አሁን ዋናው መሰረታዊው ነገር ይሄ ዳታው ትክክል ያለ መሆኑ። እሱም ብቻ ሳይሆን በነገራችን ላይ እነዚህን ዳታ ጥናት አጥንተው የሚሰሩ ዓለም አቀፍ ውቅና ያላቸው አሉ። ለምሳሌ እንደ ITU International Telecommunication Union የመሳሰሉ ክሬዲብል የሆኑ እና ዓለም አቀፍ ባለቤትም የሆኑ ማለት የዚህ ዘርፍ ባለቤት የሆኑ እና አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡትና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይሄም ከዛው አንጻር ነው የምናየው።
አቶ አብዱራሂም ጥናቱን የሰራው ተቋም የኢትዮ ቴሌኮም አገልግሎት ገጠር ውስጥ ድረስ ወርዶ የሚሰጠውን አገልግሎት ያላገናዘበ ጥናት ማጥናቱን ገልጸው ከዚህ በተጨማሪም ኢትዮ ቴሌኮም በቅርቡ ያደረገውን የዋጋ ማስተካከያ ያላካተተ ነው ብለውታል። ለተቋሙ የጥናት ቡድን ኃላፊ ዳናራሽ ታኩር በኢትዮጵያ መንግስት በኩል የሚነሳውን የጥናቱን ተአማኒነት ጥያቄ አንስቼላቸው ነበር። ድርጅታቸው ጥናቱን ሲሰራ የተጠቀመባቸው መንገዶችና ያካተታቸው መረጃዎች ተአማኒነታቸው ምን ያህል እንደሆነም ጠይቂያቸዋለሁ።
And that's an important question. Develop the findings of the report, we have to use many different sources of data, but we have to make sure that the sources are established and credible.
ይህ በጣም ጥሩ ጥያቄ ነው። ከዚህ ሪፖርት ድምዳሜ ላይ ለመድረስ በጣም ብዙ መረጃዎችና አሃዞችን ነው የተጠቀምነው። ሆኖም ከምንጮቻችን የምናገኛቸው መረጃዎች ተአማኒና የታወቁ መሆናቸውን ማረጋገጥ ነበረብን። ሪፖርቱ የመክፈል አቅምን ካጠቃቀም ጋራ መመዘን የሚያስችል ወይም የሚባለውን መመዘኛ ያካተተ ነው። የዚህም መመዘኛ በመሰረቱ መንግስታት የኢንተርኔት አገልግሎት ዋጋ ለመቀነስ ምን ያህል ጥረት እንደሚያደርጉ ያሳያል። ስለዚህ ለምሳሌ እንደ ዓለም ባንክ ካሉ ተቋማት እንደ ዓለም አቀፉ የቴሌኮሙኒኬሽን ህብረትና ሌሎች ተመሳሳይ የታወቁ ድርጅቶች የሚያቀርቧቸውን መረጃዎችም እንጠቀማለን። በተጨማሪም እኛ ራሳችን በ58ቱ ማገሮች ያካሄድናቸውን ጥናቶች ውጤት ተጠቅመናል። እነኚህ ጥናቶች የተካሄዱትም በአካባቢው ባሉ ልሂቃን ነው። ስለዚህ ጥናቱን ለማቅረብ ብዙ ምንጮችን እንጠቀማለን። ምንጮቹ ግን ታማኒና የታወቁ መሆን አለባቸው። እናም የሪፖርታችን ውጤት ይፋ ከተደረገ በኋላ ሌሎች ድርጅቶች የራሳቸውን ግምገማ መጠቀም ወይም ማድረግ ይችላሉ።
በኦሪገን ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ጥናታቸውን በማገባደር ላይ የሚገኙት አቶ እንዳልካቸው ኃይለ ሚካኤል እንዲህ ያሉ ጥናቶች ፊት ለፊት የሚታዩ ግልጽ የሆኑ የክፍያ ታሪፍን መሰረት አድርገው ስለሚሰሩ በኢትዮጵያ የኢንተርኔት አገልግሎት ውድ መሆኑን ማስተባበልም ሆነ መካድ አይቻልም ይላሉ።
ያወጣው የዋጋ ታሪፍ ርካሹ የሚባለው ነው። ርካሽ የሚባለው እንግዲህ የነበረው ፓኬጅ የዋጋ ፓኬጅ 500 ሜጋቢትን ከ3000 ብር ባላነሰ ማለት ነው። ይሄ ማለት እዚህ መስፈርት መሰረት ኢንተርኔት አሁንም ኢትዮጵያ ውስጥ በጣም ውድ የሆነ ኢንአክሰሰብል የሆነ ጥቂት ብቻ ሰው ሊያገኘው የሚችል ኮሞዲቲ ነው ማለት ነው። እና ይሄ አዲሱ የወጣው ሪፖርት እነኚህን ሁሉ ከግምት ውስጥ አስገብቶ የተሰራ ሪፖርት ነው ማለት ነው።
ሚስተር ዳናሽ እንዲህ ያሉ ጥናቶች የሚሰሩት በበርካታ ምክንያት ነው፣ ዋናው ግን ህዝብን ተጠቃሚ የሚያደርጉ ፖሊሲዎች ሀገራት መቅረጽ እንዲችሉ ነው ይላሉ።
I think a report like this is very important because I said fundamentally we are interested in getting and seeing more people come online and use the internet.
እንደማምነው ሪፖርቱ በጣም ጠቃሚ ነው፣ ምክንያቱም ዋናው አላማችን ተጨማሪ ሌሎች ህዝቦች የኢንተርኔት ተጠቃሚ እንዲሆኑ ማስቻል ነው። በጣም ብዙ ማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ጥቅሞች ወይም ጉዳዮች አሉት ኢንተርኔት ለህዝብ፣ ለንግድ፣ ለመንግስታት፣ ለትምህርት ተቋማት፣ ለሁሉም። ስለዚህ አላማችን ይህ ከሆነ ህዝብ በስፋት የኢንተርኔት አገልግሎት እንዳይጠቀም እንቅፋት የሚደቅኑ ፖሊሲዎችን ማስወገድ ነው።
የኦሪገን ዩኒቨርሲቲው አቶ እንዳልካቸው ኢትዮጵያ ውስጥ ኢንተርኔት ውድ ከሆነባቸው ዋነኛ ምክንያቶች አንዱ አገልግሎቱ የሚቀርበው በአንድ ኩባንያ ብቻ፣ እሱም በመንግስት ኩባንያ መሆኑን ይላሉ። ኢትዮ ቴሌኮም በዚህ የኢትዮጵያ ዓመት የመጀመሪያ 6 ወራት ብቻ 11.91 ቢሊየን ብር ያልተጣራ ትርፍ ማግኘቱን በቅርቡ ማስታወቁ ይታወሳል።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካሁን በፊት የገንዘቧን የምንዛሬ ተመን እንደፈለጋት እያዋዠቀች የምታጭበረብረው ሀገር ሲሏት የነበረውን ቻይናን ያን አቋማቸውን መቀልበሳቸው ትክክለኛ እርምጃ መሆኑን ሊያስረዱ ሞክረዋል። የአሜሪካውያን ሰራተኞችን ጥቅም ማስቀደም በሚለው አቋማቸው ግን እንደጸኑ መሆናቸውን ተናግረዋል። በምረጡኝ ዘመቻቸው ወቅት ቻይናን ክፉኛ ሲወቅሷትና ሲወርፏት ይሰሙ የነበሩ ትራምፕ ዛሬ ሙሉ ቀልባቸውን በተቆጣጠረው የሰሜን ኮሪያ የኒውክሌርና የተምዘግዛጊ ሚሳይል መርሃ ግብር ምክንያት የቤጂንግን ትብብር ለመሻት መገደዳቸውን ማይክል ቦማን ባጠናቀረው ዘገባ ዘርዝሮ ያወሳል። ዝርዝሩን አሉላ ከበደ ያቀርበዋል።
የ2016ቱን የምረጡኝ ዘመቻቸውን የሚያስታውስ በሚመስል ቅላጼ ከዚህ ቀደም ትኩረት ባደረጉበት ርዕሰ ጉዳይ ዙሪያ ፕሬዚዳንቱ ዳግም ድምጻቸውን አሰምተዋል።
We are not going to let other countries take advantage of us anymore.
ሌሎች አገሮች ጥቅማችንን እያሳጡን እንዲቀጥሉ አንፈቅድም። ምክንያቱም ካሁን በኋላ ቅድሚያ አሜሪካ ነው መንገዳችን።
እንደ ትራምፕ ገለጣም ቻይና የገንዘቧን የመግዛት ወይም የምንዛሬ አቅም ሆን ብላ አሳድነሳ የማቅረብ አሰራሯን አቁማለች። ፕሬዚዳንቱ በሲቢኤስ ቴሌቪዥን ጣቢያ ፌስ ዘ ኔሽን ለተባለው ፕሮግራም በሰጡ ቃል እንደ ተናገሩት ከሆነ በምርጫ ዘመቻቸው ወቅት አጥብቀው ያስጠነቀቁበት ያ ንግግራቸው ነው ያን ትክክለኛ ያልሆነ አሰራሯን እንድታቆም ቤጂንግን ያስገደደው። በዚያ ላይ ቻይናና ዩናይትድ ስቴትስ የጋራ ፍላጎት አላቸው። በሰሜን ኮሪያ ጉዳይ
North Korea is maybe more important than trade. Trade is very important. But massive
የሰሜን ኮሪያ ጉዳይ ከንግድ ነክ ጉዳይም በላይ ነው። የንግድ ጉዳይ ያለ ጥርጥር አስፈላጊ ነው። ነገር ግን ያያሌ ሚሊዮኖችን ህይወት ሊያጠፉ የሚችሉ እጅግ ግዙፍ የጦር መሳሪያዎች ጉዳይ የትራምፕ ዋና ትኩረት እንለዋለን። እዚህ ላይ ቻይና የሰሜን ኮሪያ ችግር መፍትሄ እንዲያገኝ በማድረግ ዩናይትድ ስቴትስን ልትረዳት ይችላለች። ስለሆነም ያን የቀደመ ትኩረት ለዩናይትድ ስቴትስ የሚበልጥ ውጤት አድርጎ ያለመውሰድ ተገቢ አቅጣጫ ይመስለኛል።
የተቀናቃኙ የዲሞክራቲክ ፓርቲ አባላት በአንጻሩ ሚስተር ትራምፕ በምርጫ ዘመቻቸው ወቅት ለአሜሪካውያን የገቡትን ግዙፍ ቃል እንዳጠፉ አድርገው የተመለከቱበትን ይህን እርምጃቸውን አጥብቀው በመተቸት ላይ ናቸው።
During the campaign we heard the president promise that he would keep jobs here at home.
በምርጫ ዘመቻቸው ወቅት ፕሬዝዳንቱ አሜሪካውያን የሥራ ዕድላቸውን እንዳይነጠቁ አደርጋለሁ፣ የአሜሪካ ሸቀጦችና ምርቶች ገበያ ቅድሚያ እንዲያገኝ፣ አሜሪካውያን ሥራ እንዲቀጠሩ፣ እንዲሁም ቻይናን የመሰሉ አገሮችን ሚዛናዊ ያልሆነ የንግድ አሰራራቸው ተጠያቂ አደርጋለሁ ሲሉ አድምጠናቸዋል። ነገር ግን ዶናልድ ትራምፕ ፕሬዝዳንት ሲሆኑ ያደረጉት ለተሻለ ሥራ የሚያበቁ የሙያ ሥልጠናዎች የሚመደበውን በጀት መቀነስ፣ ቻይናን በውጭ ገንዘብ ምንዛሪ ፖሊሲዋ ሆም ብላ የተዛባ አሰራር የምትከተል አገር ብሎ ከመጥራት መታቀብ ነው የመረጡት። የሥራ ዕድሎችን ወደ ሌሎች አገሮች የሚወስዱ ኩባንያዎችን ለመከላከልም ያደረጉት ነገር የለም።
በምክር ቤቱ የዲሞክራቲክ ፓርቲው ተወካይ ሴናተር ብራያን ሻትስ ናቸው። ትራምፕ በከፍተኛ የሰብአዊ መብት ጥሰት የሚወነጀሉትን የፊሊፒኑን ፕሬዚዳንት ሮድሪጎ ዱቴርቴን ወደ ዋይት ሀውስ ጋብዘዋል። ፕሬዚዳንት ትራምፕ ለሲቢኤስ ቴሌቪዥን ጣቢያ በሰጡት ቃለ ምልልሳቸው የሰሜን ኮሪያውን መሪ ኪም ጆንግ ኡንን ቀልጣፋና ፈታኝ ሁኔታን በመጋፈጥ ጉብዝና ያሳዩ ሲሉ ገልጠዋቸዋል። ሰሜን ኮሪያ የኒውክለርና የቦለስቲክ ሚሳይል ፕሮግራሟን አላቆምም ብትል ምን አይነት ተጨባጭ እርምጃ እንደሚወስዱ ግን ተጠይቀው ለቀረበላቸው መልስ ከመስጠት ተቆጥበዋል።
ከምሽቱ 3 ሰዓት ተኩል ነው በአዲስ አበባና በአካባቢዋ። ዋሽንግተን ዲሲ ላይ ደግሞ ሰኞ ሚያዝያ 23 2009 ዓ ም ከቀኑ 8 ሰዓት ተኩል ነው። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ጤና ይስጥልኝ ቪኦኤ፣ እጅግ የምወዳችሁና የማከብራችሁ። እኔ አጋጣሚ በዚህ በሰጣ ገባ ላይ አቶ ግዛው ለበሰና አቶ አታክልቴ ከአዲስ አበባ የቀረበው ገርሞኛል። የመናገር ነጻነት 25 ዓመት ተከብሮ ህገ መንግስት ሁሉ ነገር ተከብሮ እያሉ ነውና ሁለት ምሳሌዎች መጥቀስ ይቻላል። ለእነ እስክንድር ነጋና አንዷለም አራጌ ያው እስር ቤት 18 ዓመትና እድሜ ልክ የሚያስፈርድ ሆኖ ግን ባለፈው በረብሻው ጊዜ የኮሚኒኬሽን ጉዳይ ሚኒስትሩ የኦሮሞ ህዝብ ጠንቋይና ምናም ብለው ሲሳደቡ በግልጽ ሲቀርቡ ነበር በቪኦኤ ላይ። ሁለተኛው አቶ አባይ ፀሐዬ ልክ እናስገባዋለን የኦሮሞ ህዝብ፣ ከዚህ በኋላ ንቅንቅ የሚል ህዝብ የኦሮሞ ህዝብ ልክ እናስገባዋለን ብለው በአደባባይ ላይ በሬዲዮ ሲናገሩ ነበር። ለሌላው ግን የመናገር ነጻነት መንግስት እንደዚህ አታድርግ እንደዚህ መስተካከል አለበት ስላለ 18 ዓመት እድሜ ልክ ሲፈረድ ግድያ ከተፈጸመ ለሁሉም ይሰራል ብለው ያስቡ ይሆን ወይ ነው። አታክልቲ ምንም የኢህአዴግ አባል ቢሆኑም አንዳንዴ እስከዛሬ ከገጠሙኝ ተከራካሪዎች አንጻር የእርሶ ደረቅና የማይመስል በጭራሽ ይሄ ነው ይሄ ነው ይሄ ነው ነው ብለው መናገር በጣም ያሳዝናል።
ጤና ይስጥልኝ የአሜሪካ ድምፅ አዘጋጆች፣ የዛሬውን የሰጥ አገባ ፕሮግራም በአቶ አታክልቲና በአቶ ስማቸውን ለጊዜው ዘነጋሁት ዳምጫለሁ። ኢትዮጵያ ውስጥ በአሁኑ ሰዓት ላለፉት 25 ዓመት አይነት ግፎች እየተፈጸሙ ነው፣ በጋዜጠኞች፣ በጸሐፊዎች፣ በፖለቲከኞች ላይ። ስማችን እንኳን በአሁኑ ሰዓት ጸሐፊዎችም ሆነ የተናጋሪዎች ስም ራሱ ዲስክሪሚኔት ያደርጋል። ኢትዮጵያ ውስጥ በአሁኑ ሰዓት የመጻፍ የመናገር ህገ መንግስቱን የማክበር ወይም ደግሞ ህገ መንግስቱን ተጠቅሜ እናገራለሁ ጽፋለሁ የሚል ግለሰብ መብት አለው ብዬ አላምንም። አጠቃላይ የታሰሩት ጋዜጠኞች እዚህ ቦታ ላይ የደረሱት ሁሉ በኢትዮጵያ ህገ መንግስት ተጠቅመው ቢጽፉም ህገ መንግስት የራሳቸው መብታቸው ተከብሮላቸዋል ማለት አልችልም።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። እኔ ኢሜይል እንጂ ስልክም አልደውል የምትሉ ደግሞ አድራሻችን horn@voanews.com ነው፣ ደውሉልን።
amharic.voanews.com ዌብሳይታችን ነው። እንዲሁም ፌስቡክ አት ቪኦኤ አምሃሪክ፣ ትዊተር ሃሽታግ ቪኦኤ አምሃሪክ ላይ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ሚያዝያ 23 መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በትላንቱ የቱርክ ኢስታንቡል ግማሽ ማራቶን የሴቶቹን ኬንያ፣ የወንዶቹን ታንዛኒያ አሸንፈዋል። በወንዶቹ ኢትዮጵያ የሁለተኝነቱን ስፍራ ወስዳለች። በመስክ ቴኒስ ራፋኤል ናዳል በ10ኛው የባርሴሎና ኦፕን ድል ተቀዳጅቷል። በእግር ኳስ የኢትዮጵያና የአውሮፓ ፕሪምየር ሊግ ግጥሚያዎችን እናያለን። አብራችሁን ቆዩ። የትላንቱን የኢስታንቡል ግማሽ ማራቶን ውድድር ዜና አላስቀድም። በመግቢያዬ ላይ እንደ ገለጽኩት በወንዶቹ ኢስማኤል ጁማ ከታንዛኒያ፣ በሴቶቹ ሩት ቼፐንጌቲች ከኬንያ ናቸው ድል የተጎናጸፉት። ሩት በ10619 ጁማ በ10009 ገብተዋል። የሁለቱም ሰዓት በቱርክ ፈጣኑ ነው ተብሏል። በሴቶቹ ከአንድ እስከ ሦስት አሸናፊዎቹ የተለዩት ገና በተጀመረ 5ኛው ኪሎ ሜትር ላይ ቢሆንም ቀደም ተከተላቸው የታወቀው ግን 5 ኪሎ ሜትር ሲቀራቸው ነው። ቼፕን ጌቲች በኦሎምፒክ ማራቶን የብር ሜዳሊያ ተሸላሚዋ ዩኒስ ኪርዋና ኢትዮጵያዊቷ ወርቅነሽ ደገፋ በዚሁ ቅደም ተከተል ቆይተው በዚያው አጠናቀዋል። በ10619 በአንደኝነት ያጠናቀቀችው ቼፕን ጌቲች ከቱርኩ ሬከርድ ላይ 28 ሴኮንዶችን አንስታለታለች። እንደ አውሮፓን ዘመን አቆጣጠር በ2014 ከሁለት ዓመታት በፊት መሆኑ ነው። በግላዲስ ቼሮኖ ተይዞ ከቆየው ክብረ ወሰን ላይ ነው 28ቱን ሴኮንድ የላጨችለት። በዚህ ርቀት ከ2014 ወዲህ ለመጀመሪያ ጊዜ የተቀደመችው ዩኒስ ኪርዋ በ10646 ኢትዮጵያዊቷ ወርቅነሽ ደገፋ በ10855 አጠናቀዋል። መስከረም አማረ አራተኛ። በወንዶቹ የቀዳሚዎቹ ሰዓት ከሴቶቹ የተቀራረበ ነው። የአንደኛው የኢስማኤል ጁማ 10009 የሁለተኛው የተረፈ ደበላ 10022 የሦስተኛው ኤድዊን ኪፕሳንግ ሮቲች 10037 አዱኛ ተክሌ አራተኛ ሆኖ በ10045 ነው ጊዜው። በወንዶቹ ሲጀምሩ በነበረው ጠንካራ ንፋስ ሳይሆን አይቀርም 12ቱ ቀዳሚ ሯጮች የመጀመሪያውን 5 ኪሎ ሜትር የሸፈኑት በ14:22 ነው። የታለመው ፍጥነት 14:10 ነበር ተብሏል። በአንደኝነት ያጠናቀቀው ጁማ 20ኛው ኪሎ ሜትር ላይ የደረሰው በ57:05 ነው። ከተረፈ ደበላ በ7 ሴኮንዶች ርቆ ጁማ ከአንድ ሰዓት በታች በሆነ ጊዜ ለማጠናቀቅ ከባድ ሙከራ አድርጓል። ባይሳካለትም ከቱርኩ ሬኮርድ ላይ 4 ሴኮንዶች አንስቶለታል። በመስክ ቴኒስ የ30 ዓመቱ ስፔናዊ ራፋኤል ናዳል በባርሴሎና ኦፕን በተከታታይ ሲያሸንፍ ትላንት ለ10ኛ ጊዜ መሆኑ ነው። በመጪው ወር በሚካሄደውም የፍሬንች ኦፕን በተመሳሳይ ለ10ኛ ጊዜ ለማሸነፍ አልሟል። ናዳል ትላንት በ90 ደቂቃ ውስጥ 6-4 6-1 በሆነ ውጤት ያሸነፈው የኦስትሪያውን ዶሚኒክ ቲን ነው። የቀድሞው የዓለም ቁጥር አንድ ቴኒስ ተጫዋች ናዳል ሁሉንም ግጥሚያዎቹን በድል ያጠናቀቀው በሪያል ቴኒስ ክለብ ባለውና እንደገና ራፋ ናዳል ተብሎ በተሰየመው መስክ ላይ ነው። በግማሽ ፍጻሜው ላይ ደረጃው በዓለም 9ኛ ላይ የሚገኘው ኦስትሪያዊ ዶሚኒክ ቲን የወቅቱ ሻምፒዮና አንዲ ሙሬን አሸንፎ ነው ለፍጻሜ ናዳልን የገጠመው። ቴኒሱ ባጭሩ ይኸው ነው። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ።
አመሰግናለሁ ሰለሞን። የ2009 ዓ.ም የኢትዮጵያ ፕሪምየር ሊግ 26ኛ ሳምንት ጨዋታዎች ትናንት በአዲስ አበባና በክልል ከተሞች 5 ጨዋታዎች ተካሂደዋል። የዚሁ መርሃ ግብር አካል የሆነው 3 ጨዋታዎች ደግሞ ዛሬ በአዲስ አበባና በክልል ከተሞች ይቀጥላሉ። የዛሬዎቹን 3 ጨዋታዎች ውጤት ሳይጨምር የደረጃ ሰንጠረዡን ቅዱስ ጊዮርጊስ እና ሲዳማ ቡና በእኩል 46 ነጥብ በጎል ተበላልጠው አንደኛና ሁለተኛ ሲሆኑ ደደቢት በ45 ነጥብ በሶስተኝነት ተከትሏል። ወደ አውሮፓ ስንሸጋገር በተወዳጁ የእንግሊዝ ፕሪሚየር ሊግ ቼልሲ የፕሪሚየር ሊጉን ዋንጫ አንዱን ዞሮ አጥብቆ እንዲይዝ ያደረገውን ውጤት ያስመዘገበው ነጥብ ያስጥለዋል ተብሎ ሰፊ ግምት የተሰጠውን ኤቨርተንን 3-1 በማሸነፍ ነው። የሳምንቱ ተጠባቂ ጨዋታ የቶተንሃም ሆትስፐርና አርሴናል ጨዋታ በቶተንሃም የጨዋታ ብልጫ አርሴናል 2-0 ተሸንፏል። ከጨዋታዎቹ መካከል ማንቸስተር ሲቲ ከሚድልስብራው 2-2፣ ማንቸስተር ዩናይትድ ከስዋንሲ ሲቲ 1-1 አቻ ተለያይተው የተለያዩ ቡድኖች ናቸው። የደረጃ ሰንጠረዡን ቼልሲ በ81 ቶተንሃም በ77 አንደኛና ሁለተኛ ሲሆኑ ሊቨርፑልና ማንቸስተር ሲቲ በ66ና 65 ነጥብ ሶስተኛና አራተኛ ናቸው። በስፔን ላሊጋ የባርሴሎናና ሪያል ማድሪድ የዋንጫ ፉክክራቸው እንደቀጠለ ነው። ባርሴሎና ኤስፓኞልን 3-2 ሲያሸንፍ ሪያል ማድሪድም ቫሌንሲያን 2-1 ረቷል። ሌሎችም ጨዋታዎች ተካሂደዋል። ባርሴሎናና ሪያል ማድሪድ በኩል 81 ነጥብ በጎል ተበላልጠው ባርሴሎና 71 ሪያል ማድሪድ 53 አላቸው፣ አንደኛና ሁለተኛ ናቸው። አትሌቲኮ ማድሪድና ሲቪያ በርቀት በ68 ነጥብ ሶስተኛና አራተኛ ደረጃ ላይ ይገኛሉ። ሊዮኔል ሜሲና የቡድን ጓደኛው ሉዊስ ሱዋሬዝም ሁለቱም ከባርሴሎና ናቸው። ኮከብ ጎል አግቢነቱን በ33ና በ26 ጎል አንደኛና ሁለተኛ ሆነው እየመሩ ሲሆን ክርስቲያኖ ሮናልዶ ከሪያል ማድሪድ በ19 ጎል በሶስተኛነት ተከትሏቸዋል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እስክንገናኝ ሰላም፣ ደህና ቆዩን።
ትናንት ይቅርታ ከትናንት በስቲያ ቅዳሜ ምሽት ላይ ባህር ዳር ውስጥ መስቀል አደባባይ በሚገኘው ሚሌኒየም የወጣቶች ስፖርት ማዕከል ፍንዳታ ደርሶ የሁለት ሰው ሕይወት መጥፋቱንና ቢያንስ 5 ሰዎች መቁሰላቸውን ከአካባቢያቸው ያነጋገርናቸው ምንጮች ገልጸውልናል። እነዚህን ቁጥሮችና ሁኔታውን ከሶስተኛ ወገን ለማጣራት እንደዚሁም ከመንግስት በኩል መረጃ ለማግኘት ጥረት እያደረግን ያለ ነው። ፍንዳታው የደረሰው ታዋቂ አርቲስቶች በተገኙበት የሙዚቃ ዝግጅት ላይ እንደሆነ ተጠቁሟል። ስለ ተገደሉትና ስለ ቆሰሉት ሰዎች ማንነትና ቁጥር ለማጣራትም እንደዚሁ እየጣርን ነው ያለ ነው። ወደ አማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ደውለን ኃላፊውን አቶ ንጉሡ ጥላሁንን ለማግኘት ያደረግነው ተደጋጋሚ ተከታታይ ጥረት እስከዚህ ይህንን ዜና እያነበብኩ እስካለሁባት ደቂቃ ድረስ ያደረግነው ተደጋጋሚ የስልክ ጥሪ አልተሳካም። በጥረታችን እንቀጥላለን። መረጃ እንዳገኘን እናደርሳችኋለን። ከባህር ዳር ያነጋገሩን ግለሰብ ለደህንነታቸው እሰጋለሁኝ ስላሉ ራሳቸው በጠየቁት መሰረት ድምፃቸውን ቀይረናል። ተመሳሳይ ቢኖር ሌላ ድምፅም በአጋጣሚ የተፈጠረ መሆኑን እናሳስባለን። በኮንሰርቱ ላይ የነበሩትን አርቲስቶች ስም በመዘርዘር በመጥቀስ ይጀምራሉ።
ያው እነ ቁጭ ስብስቤ፣ እነ አህሙድ አህመድ፣ እነ አረጋኝ ወራሽ የሚባሉ ታዋቂ ዘፋኞች ነበሩ።
የት ዘፈኑ?
መስቀል አደባባይ የሚገኘው ሚሊኒየም ይባላል፣ የወጣቶች ስፖርት ማዕከል ነው። እዛ ነው የተዘጋጀው እና ምሽት 1 ሰዓት አካባቢ ነው የቦምብ ፍንዳታ የተከሰተ።
የቦምብ ፍንዳታ ተከሰተ እና የተጎዳ ሰው አለ?
2 ፌዴራሎች ሙተዋል። የተወሰኑ ሰዎች ደግሞ በቁጥር አላቃቸውም፣ በቦታው ነው ያልነበርኩም። ኦልሞስት 1-5 ያክል ፌዴራሎች ወደ ሆስፒታል ገብተዋል ቆስለው ማለት ነው።
ማን ይሆን ፍንዳታውን ያደረሰው? ምን የሚታወቅ ነገር አለ?
ፍንዳታውን ማን እንዳደረሰው፣ እንዴት እንደመጣም፣ እንዴት እንደተከሰተ የሚታወቅ ነገር የለም። ያው እነሱ በተሰበሰቡበት ነው ፍንዳታ የተከሰተ።
የቆሰሉ ሰዎች አሉ አልከኝ? የሞቱም ሰዎች አሉ አልከኝ?
2 ፌዴራሎች ናቸው፣ ሌላ የሞተ ሰው የለም።
አርቲስቶቹ ላይ የደረሰ ጉዳት አለ?
አርቲስቶች ላይ የደረሰ ጉዳት የለም።
አንተ በቦታው ነበርክ?
1 ሰዓት ምሽት ላይ አጋጣሚ ምን ያልነበርኩም። እዛ አካባቢ ግን የነበረ ልጅ ነበረ እዛው አካባቢ። የማናገር ፍላጎት የለውም። ሌላው ነገር ደግሞ ሳምንት በፊት ካምፓስ ይባላል ቦታው፣ ጎጃም አካባቢ ነው፣ የዩኒቨርሲቲ ነው። እዛ አካባቢ ማደያ አለ፣ የራብ ካምፓስ የሚባል ቦታ አለ።
እሺ።
2 ሰዓት አካባቢ ከምሸት 2 ሰዓት ላይ እንዲሁ የቦምብ ፍንዳታ ደርሷል። እዛ የማደያ የሚቀደው ልጅም እግሩን ተመቶ ሙቷል።
ሙቷል ነው የምትለኝ? ይህንን ፍንዳታ የሚያካሄደው ማን እንደሆነ ይታወቃል?
ማንም ሊታወቅ አይችልም። ይህን ፍንዳታ ሊያካሄደው የሚችለው ጨለማን ተገን ያደረገ ነገር ስለሆነ ሊታወቅ አይችልም።
ወደ ትላንት ማታው የሙዚቃ ድግስ ልመልስህ እና ህዝብ ለማዝናናት ነው የመጡት?
የመጡት ባላገሩ የቢራ ነው እንግዲህ ስፖንሰር የሆነ የክብር ስፖንሰር የሆነው ባላገሩ የሚል የቢራ መጠጥ ነው። ግን ሰው እንዲወሰደው ባላገሩ የሚለው ዳሽን ነው የሚል ነገር ነው የመጣው።
በአካባቢው ፖሊሶች እንዲሁም የአምቡላንስ ሰራተኞች ሲያከናውኑ የነበረውን ስራ ካወቅክ ልትገልጽልኝ ትችላለህ?
ያው የፌዴራል እንትን ነበር፣ ጥበቃ ምናምን ነበራቸው እና ሁሉም ከተሰባሰበ በኋላ ነው እነዛ ፌዴራል እጅ የሴኩሪቲ አባላቶች አንድ ላይ ተሰብስበው እየተጫወቱ ባሉበት ሰዓት ነው ያ ነገር ሊደርስ ይቻለ። ህብረተሰቡ ሲወጣ ሲገባ ጥበቃ ነበረው፣ እየተፈተሸ ነው የሚገባው፣ ሲወጣም እየተፈተሸ ነው የሚገባው። ነገሩ ከተረጋጋ በኋላ ሰው ወደ ሙዚቃው ሁሉ ነገር ሀሳቡ ከተግባባ በኋላ ነው ያ ነገር ላይ የተከሰተው።
ይሄ ፍንዳታ የተከሰተው አንድ ቦምብ ነው የፈነዳው? አንድ ብቻ ነው?
አንድ ቦምብ ነው የተወረወረው። ከዛ በኋላ ግን የጥይት ድምፅም ነበር።
ከጠባቂዎቹ ነው የተተኮሰው ወይስ ቦምቡን የጣለው?
ከጠባቂዎች።
የቆሰሉት ሰዎች አሁን እርዳታ እያገኙ ነው በሆስፒታሉ?
ለመጀመሪያ ጊዜ ሪፈራል ሆስፒታል ነው ወስደው የወሰዷቸው፣ ፈለገ ህይወት የሚባለው ባህር ዳር ዛን እርዳታ ሲያገኙ የነበሩት። አሁን ግን የት ቦታ እንዳይሆነ አይደ ነው።
በአጠቃላይ የሞተ ሰው 2 ነው ያና ያልከኝ?
እስካሁን ያለው 2 ነው።
እና በሙሉ እነኚህ ሰዎች የመንግስት ታጣቂዎች ናቸው? በሌላ ሰው ላይ ግን የደረሰ ጉዳት የለም?
ሌላ በንጹህ ህብረተሰብ ላይ የደረሰ ችግር የለም።
በአጠቃላይ ጸጥታው ምን ይመስላል? ለምሳሌ ባለፈው ሳምንት ሐሙስ ዕለት ነው መሰለኝ ዜና ነበረን፣ የአሜሪካ መንግስት ቱሪስቶች ወደዛ አካባቢ እንዳይሄዱ ዜጎቹ ተከታታይ የቦምብ ፍንዳታዎች ስላሉ እንዳይሄዱ ጠይቆ ነበረ። በአጠቃላይ ጎጃም አካባቢ ያለው ወይንም ባህር ዳር አካባቢ፣ አንተ ያለህበት አካባቢ ያለ ጸጥታ ምን ይመስላል?
ባህር ዳር ላይ ያለው ነገር ሁሉም አሁን ሰላም ነው። አሁን ችግሩ እየተፈጠረ ያለው እንደዚህ ኮንሰርት በሚዘጋጅበት ጊዜ የዚህ አይነት ችግር ይፈጠራል። በባለፈው ካስታውሽ የማዲንጎ አፈወርቅ ሙዚቃ ኮንሰርት ላይ ግራንድ የሚባል ህንጻ አለ፣ ረጅም ህንጻ ነው፣ የባህር ዳር ቁጥር 1 ህንጻ ነው። እዛ ህንጻ ነበር ኮንሰርት ላይ የተደረገው የነበረ። ይዛኔም እንደዚህ አይነት የቦምብ ፍንዳታና የጥይት ሩምታም ተጀምሮ ነበር። እንደዚህ በቃ አልሞስት እንደዚህ ኮንሰርት በሚደረግበት ሰዓት ይሄ ነገር ያጋጥማል ሁሌም ማለት ነው።
መቼ ነው በግምት ይሄ የማዲንጎ ኮንሰርት?
ማዲንጎ አፈወርቅ ኦልሞስት 1-4 ወር አካባቢ ይሆናል። ሌላው ነገር ወደ ጎንደር መስመር ነው የዚህ አይነት ነገር ግጭት ያለው
ብዙ አለ። እንደዛ
ወደ ጎንደር ያው ዳይ ቱ ዳይ ባትይም ቢያንስ በሳምንት አንዴ በሳምንት ሁለቴም ይከሰታል እንደዚህ ነገር
ፍንዳታ
የፍንዳታ የጥይት ሩምታ ምናምን ነገር ከባህር ዳር ወጣ ያሉ ደብረ ታቦር እና ብዘመን በዛ አካባቢዎች የዚህ አይነት ነገር ይፈጠራል።
ከእንትን ጋር የተያያዘ ይመስልሃል? እንደው በአንተ ግምት ከዚህ ከአስቸኳይ ጊዜ አዋጁ ጋር?
አስቸኳይ ጊዜ አዋጁ ጋር ሳይሆን አሁን ሰው ጋር ነው ያለው ነገር፣ ከፖለቲካው ዓለም ጋር ነው የሚመስለኝ። ግጭት የተቃዋሚ ፓርቲዎች ናቸው ከዚህ መንግስት ጋር ሊገባባ የማይችል ማለት ነው እንጂ ምክንያቱም አሁን በዚህ ታይም ላይ አንቺም በዚህ ህይወታ ላይ ሆነሽ ስታስቢ በራሱ ፖለቲካ ፓረንት ላይ ይህን ነገር ይፈጥራል የሚል ነገር ግምት አይኖረኝም። ሰላም ነው የሚፈልገው እንጂ ሰው እንዲረበሽበት አይፈልግም። ከባለፈው ያየው ነገርም ስላለ ያ ነገር ደግሞ እንዲቀሰቀስበትም ስለማይፈልግ ነው።
እሺ፣ በጣም ነው የማመሰግነው ይህንን መረጃ የሰጠኝን። እንግዲህ ከሌሎችም ለማጣራት እንሞክራለን። ግን በጣም እግዚአብሔር ይስጥልኝ ለጊዜ። እሺ፣ እግዚአብሔር ይስጥልኝ።
የተከበራችሁ አድማጮች፣ በመውጫው ላይ ትዝታ እንዳለችው ጥረታችንን አሁንም እንደቀጠልን ነው ያለ ነው። ከሶስተኛ ወገን ደረሰ የተባለውን ጉዳት ለማጣራት እና ስለ አጠቃላይ ሁኔታው በምርመራ ደረጃ ላይ ያለም ሁኔታ ካለ ይህንንም ለማጣራት ጥረት እያደረግን ነው ያለው። ወደ አማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንም ተደጋጋሚ የስልክ ጥሪ አድርገን አልተሳካም። ለጊዜው ለወትሮ አቶ ንጉሱ መረጃዎችን በመስጠት ወደኋላ የማይሉ ባለስልጣን እንደሆኑ እናስታውሳለን። ስለዚህ ባገኘን ጊዜ እነዚህን መረጃዎች ተጨማሪ መረጃዎችን እየተከታተልን በስፋትና በዝርዝር እናሳውቃቸዋለን። በፖሊስ ደረጃም ያለ ክትትል እና ምርመራ ካለ ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው።
የሳህል ክልል ከዓለም እጅግ ከባድ አውሎ ንፋሶች የሚከሰቱበት መሆኑን ተመራማሪዎች ይናገራሉ። የሚደርሰው የጎርፍ መጥለቅለቅ ከየአካባቢው የጽዳት መጓደል ጋር ተዳምሮ ታዲያ ለበሽታዎች መቀፍቀፍና መስፋፋትም የተመቸ ሁኔታን እንደሚፈጥር ነው የሚናገሩት። የአየር ንብረት ለውጥ በመጪዎቹ 35 ዓመታት ውስጥ ከባድ ማዕበሎችን በሶስት እጥፍ እንዲጨምሩ እንደሚያደርግ ሰሞኑን የወጣ የጥናት ሪፖርት ያመለክታል። ጆዲ ካፖ ያቀናበረው ዘገባ አለ። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች።
የሳህል ክልል በምዕራብና በሰሜን ማዕከላዊ አፍሪካ የአስር አገሮችን ክፍሎች ያካተተ ከፊል ደረቅ የሆነ አካባቢ ነው። ከሴኔጋል እስከ ሱዳን ድረስ ይዘረጋል። አካባቢው በድህነት በህዝብ ብዛት እየጨመረ መሄድ፣ በሚፈራረቀው የምግብ ቀውስና በግጭት የሚታመስ መሆኑን የተባበሩት መንግስታት ድርጅት ገልጿል። በያዝነው ዓመት 30 ሚሊዮን የሚሆን የአካባቢው ህዝብ በቂ ምግብ አያገኝም። የሳይንስ ጠበብት እንደሚሉትም የአየር ንብረት ለውጥ ሁኔታዎችን እያባባሰ ነው። ከ8 ዓመታት ወዲህ አንድ ከባድ አውሎ ነፋስ በጥቂት ዓመታት ውስጥ ከ260 ሚሊሜትሮች በላይ የሚሆን ዝናብ በጥቂት ሰዓታት ውስጥ አውርዶታል። በቡርኪና ፋሶ መዲና ዋጋዱጉ 150 ሺህ የሚሆኑ ሰዎች ከመኖሪያ ቤታቸው ለመሸሽ ተገደዋል። አውሎ ነፋሶቹ ሜሶስኬል ኮንቬክቲቭ ሲስተም ይባላሉ። የዚህን ጥናት የሚመሩት ፕሮፌሰር ክሪስቶፈር ታይለር ያብራራሉ።
ሜሶስኬል ኮንቬክቲቭ ሲስተምስ አር ቢግ storms which track across the Sahel.
Mesoscale convective system የአፍሪካን የሳህል ክልልና ሌሎች አፍሪካ ክፍሎችን የሚያተራምሱ ግዙፍ አውሎ ነፋሶች ናቸው። በአየር ውስጥ ያለውን እርጥበት ለነዳጅ የሚጠቀሙ የአየር ትንበያ ሞተሮች አይነት ናቸው።
ክሪስቶፈር ታይለር ብሪታንያ ባለው የኢኮሎጂና የሃይድሮሎጂ ማዕከል የሚሰሩ የአየር ትንበያ ባለሙያ ናቸው። ስለ ሰሃራ ምድረ በዳ ሙቀት መጨመር ያስረዳሉ።
The Sahara Desert has been warming up very rapidly in response to greenhouse gas emissions.
የሰሃራ ምድረ በዳ ከዓለም ዙሪያ በሚከሰተው የግሪንሃውስ ልቀት ምክንያት ሙቀቱ በፍጥነት እየጨመረ ነው። ይህም በአፍሪካ ያለውን የአየር ልዩነት ቀይሯል። እነዚያ የአየር ልዩነቶችም በነፋሱ እንቅስቃሴ ላይ ተጽዕኖ ያሳድራሉ። ይህ ሁኔታ ታዲያ አውሎ ነፋሶቹ ዝናብ የሚያስከትሉበት ብቃት ላይ ተጽዕኖ ያሳድራል። የሰሃራ ምድረ በዳ እየሞቀ መሄድም የአውሎ ነፋሶቹን ብርታት አጠናክሯል። እንደ አውሮፓውያን ዘመን አቆጣጠር በ1980ዎቹ ዓመታት ከባድ አውሎ ነፋስ የሚታየው በየአምስት ቀናቱ አንዴ ይሆናል። በአሁኑ ወቅት ግን በየሶስት ቀናቱ ሁለት ኃይለኛ አውሎ ነፋሶች ይኖራሉ። ይህም ከባድ ለውጥ ነው።
በሳህል አካባቢ ስለሚኖረው ከባድ አውሎ ነፋስ የተደረገውን ጥናት በተባባሪነት ያወጡት ዳግለስ ፓርከር በሊድስ ዩኒቨርሲቲ የአየር ትንበያ ፕሮፌሰር ናቸው።
These storms go very high in the atmosphere, and again, that's what's really special about West Africa. They go up to 16 or 17 kilometers. The deeper they go, the more intense.
እነዚህ አውሎ ነፋሶች በህዋ ውስጥ በከፍተኛ ርቀት ይሄዳሉ። የምስራቅ አፍሪካውን ልዩ የሚያደርገውም ይኸው ነው። በ16 ወይም በ17 ኪሎ ሜትሮች ርቀው ወደ ላይ ይወጣሉ። ኃይለኛነታቸው እየተጠናከረ ከመሄዱም አልፎ ሰፊ አካባቢን ያዳርሳሉ። በዚያም ላይ እጅግ በጣም ከባድ ዝናብ ያወርዳሉ። ከሰሜን ወደ ደቡብ የብዙ መቶ ኪሎ ሜትሮች ርቀትን አዳርሰው ሊያተራምሱ ይችላሉ። እንዲህ አይነት አውሎ ንፋሶች ሲነሱ ታዲያ ሰፊ ቦታዎችን አተራምሰው በብዙ ሰዎች ላይ ጉዳት ያደርሳሉ።
ፓርከር እንደሚሉት በሳህል አካባቢ ያሉት መደበኛ አውሎ ንፋሶች እንደ አስከፊ አውሎ ንፋሶቹ በሶስት እጥፍ ሲጠናከሩ አልታየም። ይሁንና መደበኛ የሚባሉትም ቢሆን በጣም ኃይለኛ ናቸው።
If a storm comes through on market day in a village, it can destroy, you know, all the food for a community. The lightning
and አውሎ ንፋስ በአንድ መንደር በገበያ እለት ቢነሳ የማህበረሰቡን ምግብ ሁሉ ሊያጠፋ ይችላል። መብረቁ ራሱ በጣም አደገኛ ነው። ከብት ይገድላል። ይህም የሰውን ሁኔታ ይጎዳል ማለት ነው። ሰዎችንም ሊገድል ይችላል።
በሌላ በኩል ደግሞ አውሎ ንፋስ መደበኛም ሆነ ኃይለኛ ለውሃ አቅርቦትና ለሰብል ያስፈልጋል ይላሉ ፕሮፌሰር ቴለር። ነገር ግን ዝናብ ከሚገባው በላይ ከበዛ ለቁም ከብት የድርቅን ያህል መጥፎ ነው ይላሉ።
The rain that's falling is coming much more intensely so that can erode the soils and also much of the rain.
በአሁኑ ወቅት ከባድ ዝናብ እየዘነበ ነው። እናም አፈሩን ሊሸረሽረው ይችላል። አብዛኛው ዝናብ ደግሞ ወደ መሬት ሳይሰርጽ ይፈሳል። ይህ ሲሆን እንግዲህ ለሰብል አልጠቀመም ማለት ነው። እንዲህ አይነት የዝናብ ሂደት ታዲያ ለአጠቃላይ የእርሻ ምርት ብዙም አይጠቅምም።
ይህ አዲስ የወጣው ጥናት በፍጥነት እየሰፋች በመሄድ ላይ ያለችው መዲናዋ ወጋዱጉ የሚከሰተውን የአየር ለውጥ እንዴት ልትወጣ እንደምትችል በመመሪያነት ይረዳል። መንገዶችንና የውሃ ማቆሪያዎችን የመሳሰሉ መሰረተ ልማቶች የሚያስፈልጉትን ያህል አዲስ መኖሪያ ቦታዎችም እንደሚያስፈልጉ አዲሱን ጥናት የመሩት ፕሮፌሰር ክሪስቶፈር ታይለር አብራርተዋል። የሚዘሩት እህሎች የሚከሰተውን አውሎ ንፋስ በበለጠ ሊቋቋሙ የሚችሉ አይነቶች ሲሆኑ የእርሻው ዘርፍ በፍጥነት የማገገም ብቃት ሊኖረው እንደሚችልም አስገንዝበዋል። የአየር ለውጥ የሚቀጥል በመሆኑና የሳህል የአውሎ ንፋስ ይዘት በበለጠ ከባድ እየሆነ እንደሚሄድ የሳይንስ ጠበብት እየገለጹ በመሆናቸው ከሁኔታው ጋር በሚራመድ መንገድ መዘጋጀት እንደሚያስፈልግ በሳህል አካባቢ ስለሚኖረው ከባድ አውሎ ንፋስ የተደረገውን ጥናት በተባባሪነት ያወጡት የአየር ትንበያ ፕሮፌሰር ዳግለስ ፓርከርም መክረዋል። አድማጮች፣ በሳህል አካባቢ ስላለው ከባድ አውሎ ንፋስ የተደረገውን ጥናት በሚመለከት የቀረበው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ዛሬ ሜይዴ ነው፣ ሚያዝያ 23 በአውሮፓ ደግሞ ሜይ 1 ማለት ነው። ዓለም አቀፍ የሰራተኞች የወዛደሮች ወይም የላባደሮች ቀን በዓለም ዙሪያ እየተከበረ ይገኛል። የዛሬው ሜይዴ በብዙ ሀገሮች ውስጥ በሰላማዊ ሰልፎችና በቅስቀሳ ዘመቻዎች የተሞላ ነበር። በፈረንሳይ፣ በቱርክ፣ በዩናይትድ ስቴትስ፣ በሩሲያ፣ በኢንዶኔዥያ እና በመሳሰሉት ሀገሮች ሁሉ። በተለይ ዩናይትድ ስቴትስ ውስጥ ይህንን ዕለት ከሰራተኛ ቀንነት ወደ ኢሚግሬሽን ቀንነት ያዛወሩት ይመስላሉ አዘጋጆቹ። ማንም ማይግራንት ወይም የውጭ ከውጭ የመጣ ፍልሰተኛ ሰራተኛ ስራ እንዳይገባ ጥሪ አስተላልፈዋል። ለመሆኑ ዕለቱ ኢትዮጵያ ውስጥ እንዴት ዋለ? መስታወት አራጋው አንዳንዶችን አነጋግራ ነበር ወደ አዲስ አበባ ደውላ።
እኛ እርግጥ የግል ሰራተኛ ስለሆንኩኝ ያው በግላችን ያው በስራ ላይ ያከበርን ያለው እንጂ ኦልሞስት እንትኛን አይደለም።
እሺ፣ ምንድን ነው የምትሰራው?
ሴራሚክ ነው የምሰራው። የዚህ ቀን መከበር በጣም መልካም ነው ብዬ ነው በእኔ የማስበው ማለት ነው። ምን ጥቅም አለው ለሚለው እያንዳንዱ ሰው ሰርቶ ደግሞ በራሱ በላቡ እንትን እንዲን መብቱ ያው እንደ መብት ማለት ነው። እኛም በማክበር ላይ እየተገኘ ነው፣ እያከበርን ነው።
በምን ሁኔታ ነው የምታከብሩት?
በስራ እያከበር ነው። ስራ እየሰራን በስራ ያው ማሳለፍ ነው። እኛ እንግዲህ ያየ ነው ማለት ነው።
እንግዲህ እርስዎ ሰራተኛ ኖት፣ በግልም ቢሆን ሰራተኛ ኖት እና የዚህ ቀን መከበር ምን ፋይዳ አለው ብለው ያስባሉ?
ይህንን ቀን ላይ ለመድረስ ሰብአዊ ፍጥሯን የሆኑ ሁሉ በርካታ ነገሮችን ከፍለዋል። ስለዚህ የቀኑ መታሰብ አስፈላጊነቱ የጎላ ነው። ግን በአሁኑ ሰዓት የሰራተኛ መብት ተከብሯል ላይ ሌላ ጉዳይ ነው። የሰራተኛ መብት እንዲከበር ጥረት ይደረጋሉ። ይህም የሚገርም ነው። አይቼም ሰምቼም አላውቅም። ሰራተኞች ይጨቆናሉ ወይ ቢባል 101%። ስለዚህ ቀኑን ማክበር ጥሩ ሆኖ ሳለም ቀኑ ግን ዝም ብሎ ፐርሰንት ለማድረግ ቀኑን በሚመለከት በራሳቸው ሚዲያ ብዙ ሊያወሩ ይችላሉ። ግን የሰራተኛው መብት ተከብሯል የሚባለው ነገር እኔ አይቼ አላውቅም። ትለት በለስ የሰራተኛ ማህበር ስሙ በጣም ቆንጆ ነው። ቀደም ባሉት ዘመናትም ግን ጨቋኝ መንግስታት ባለበት ሀገራት ሁሉ በራሱ ምስል ይቀርጽና መንግስት የሰራተኛ ማህበሩ ይሄ ነው ይላል። እና ምን ይሰራሉ ለሚባለም ምን ሊሰራ እንደሚችል ግልጽ ነው። እኔ አሁን ይኑሩም አይኑሩም ማወቅም አልፈልግም።
የሰራተኛ መብቶች ተጥሰዋል የሚሉትን አንድ ሁለት ለምሳሌ እንደው ጥቀሱ።
ሰራተኛው ድምፁን ማሰማት አይችልም። ከዚህ ጀምሮ ባለፈው በደርግ ዘመን በጣም የተሻሉ ነገሮች አሉ። የባሰ ሲመጣ ነው ትላንት እኛውን መመልከት የሚቻል። ቢያንስ አንሶ ትምህርትን ጨርሶ ስራ ያገኛል። ግለሰብ ጠልቶት ወይም በብሔር ጥላቻ ከስራ አይባረርም። የመኖሪያ ቤት ያገኛል። መሬት ያገኛል። መስራት ከቻለ አቅሙ በጣም ይሰለችኛል። ኤኒዌይ
አይ እዛ አልተቀም ከስራ ነው የነበር ነው የሆነ ትንሽ ስልጠና አለን እና እየሰለጠን ነበር። በጣም ጥሩ ነው። ለእኛም ሊከበርልን ይገባ ነበር ግን አልተከበረም። እዛ በጣም ጥሩ ነው።
የት አካባቢ ነው ያሉት እርሶ?
ሁመራ ነው የሚባለው።
ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን
ቆንጅታዬና
ሰሎሞን አባተ ነን። ደህና ነን።